ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስልኝ እንደምን አመሻችሁ ጓድማችቻችን። ዛሬ ረቡዕ ሐምሌ 12 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሐምሌ 12 ቀን 1324 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
የኦሮሞ የወለጋ ምሁሮች ሽንፈትን ተከናንበዋልና ከዚህ ውድቀት መንፈስ ሊወጡ አለመቻላቸው ራሳቸውን ተጠያቂ የሚያደርግ ድክመት ነው። እስከዛሬም ተቆራኝቷቸው በአጼ ምኒልክና አማራው ላይ አሳፋሪ ዘማቾች አድርጓቸው ጥፋትን በህዝብና በአገር ላይ አምጪ አረመኔዎች አድርጓቸው ይገኛል።
የዝቅተኛነት ስሜታቸውና የመጣብን ጣጣችን በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ የዕለቱ ሀተታ ነው። ከዜናው ተከትሎ ይቀርባል።
በማስከተልም አምሮ በለጠ ከአዲስ አበባ ነገር ነገርን ያመጣል፣ ድግር አፈርን ያወጣል በሚል ርዕስ የላኩልን ጽሑፍ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን አቅርበን ክፍል አንድ ፕሮግራማችን ይጠቃልላል።
በደሴ ከተማ ኗሪዎች ላይ ግፍ እየተፈጸመ መሆኑ ተገለጸ። በደሴ ከተማ ምንም አይነት ያስቸኳይ ጊዜ አዋጅ በሌለበት ሰው ስራ ሰርቶ በመሸት ወደ ቤቱ በሰላም እንዳይገባ ህዝቡ ያላግባብ እየተንገላታ ብሎም የአካል ጉዳት እየደረሰበት ይገኛል። በደሴ ከተማ ህዝቡን ለማሸማቀቅ ከምሽት 3 ሰዓት ጀምሮ በከተማ ውስጥ በማይታወቁ ጭምብል በለበሱ የመከላከያ ኃይሎች በከተማ አስተዳደሩ ቀጥረኛ እና በዘርፎ አዛዦች ፍቃድ በህብረተሰቡ ላይ ከፍተኛ የሆነ ድብደባና የአካል ጉዳት ሲጨምር እየተፈጸመ ይገኛል። የተደበደቡትም ስራም ሽተው ወደ ቤት እየገቡ ያለው ወጣት ሁሉ እንደሆነ መረጃው ያደረሰን ምንጫችን ገልጿል። ጭምብል የለበሱ አካላት አማራ ነህ በማለት የሚጠይቁ ሲሆን አማራ ነኝ የሚል ከሆነ ከደሴ ለቀቅ አማራ ሀገር የለውም በማለት ከፍተኛ ድብደባ ይፈጽሙበታል። የተደበደቡ ወጣቶችም ለከተማ አስተዳደሩ ቢያመለክቱም ማንንም ሻላቸው የሚል ምላሽ በመስጠት ጥያቄያችንን ምላሽ ሳይሰጥ አባሩናልም ሲሉ ተደምጠዋል። የፋሽስቱ መከላከያ ሰራዊት ካራጉቱ ኬላ የከተማው አስተዳደር ግቢ ገራዶና አይጠየፍ ካምፕ ሰርቶ መቀመጡን የሚታወቅ ሲሆን አይጠየፍ ቤተ መንግስት ለቅርስነት የተመዘገበና ቱሪስቶች ጭምር እየሄዱ የሚጎበኙት እንደሆነ እየታወቀ በከተማ አስተዳደሩ ከንቲባ ፍቃድ አማካኝነት የሰፈሩ ይህ ጦር ግቢውን መጸዳጃና የከባድ መሳሪያ መተኪያ ምሽግ በማድረግ የህዝብና የሀገርን ቅርስ እያወደመ ይገኛል። ስለዚህ የከተማው ወጣት በመናበብ ይህን ገዳይ ጨፍጫፊ ቡድን ፍቃድ ከሰጡት ጀምሮ የማያዳግም እርምጃ በመውሰድ የነጻነት ትግሉን እንዲቀላቀል ለከተማው ወጣት ጥሪ ቀርቧል። በደሴ የከተማ የብልጽግና አገዛዝ ከእያንዳንዱ ነጋዴ ላይ አንዳንድ ሺህ ብር በነፍስ ወከፍ ማህተም በሌለው ፎይል ደረሰ ለመከላከያ የሰበሰበ መሆኑን የውስጥ አዋቂ ምንጮች ገለጹ። እንደ ምንጮቻችን ገለጻ ገንዘቡን እየሰበሰበ ያለው ለከተማ ልማት ማስመረቂያ ነው ቢሉም አላማው ግን ለመከላከያ ድጋፍ እንደሆነ የውስጥ አዋቂ ምንጮቻችን አክለዋል። ለከተማ ልማት በሚል መሰብሰብ ያስፈለገበት ምክንያት ለመከላከያ ብንል እሺ ብሎ የሚከፍል ነጋዴ አይኖርም በሚል እንደሆነም ታውቋል። የሚገርመው የሚሰበስቡት ደግሞ ደረሰኝ ምንም አይነት ማህተም የሌለውና ህጋዊነት የጎደለው እንደሆነ ጨምረው ገልጸዋል። የኦዴድ ስራዊት አባላትና ፓትሮሎቹ አመሻሹን በጎንደር ዙሪያ እየነደዱ መሆኑ ተገለጸ። ዛሬ ጠዋት በማክሰኝት የተጀመረው ዝባይ ትግል ወደ ጎንደር ከተማ መዛመቱን ምክንያት ያዘዙ አየር ማረፊያ ቴዎድሮስ ኤርፖርትና ባዘዘ የሚገኘው የመከላከያ ካምፕ በፋኖና በወጣቱ ከበባ ውስጥ በመግባቱ የስራቱ ጦር መበታተን ገጥሞታል። የአማራ ፋኖ በጎንደር ዙሪያ ለመላው የአማራ በተለይ የጎንደር ከተማና አካባቢው መላው ህዝብ ትግሉን እንዲቀላቀልም አስቸኳይ ጥሪ አስተላልፏል። ለቋሪት ባንዳዎች የተሰጠ የመጨረሻ ማስጠንቀቂያ። በምዕራብ ጎጃም ዞን በቋሪት ወረዳ የአማራ ፋኖ አደረጃጀትና ወጣት ከሆነ ጋር በመሆን ለማጥፋት እየሰሩ ያሉ ባንዳዎች እንደሚከተለው ከታች ስማቸው ተዘርዝሯል። እንዳላማው ታርቂ ይባላል። የቋሪት ወረዳ ሰላም ደህንነት ኃላፊ ሲሆን ሰላምና ደህንነት ከመሆኑ በፊት ፋይናንስ ሲሰራ የመኪና ጎማ ሰርቆ ሽጦ 6 ወር ታስሮ የነበረ ሌባ ሲሆን በአሁኑ ሰዓት ፖሊስና ሚሊሻ ጉጅሊ የሚል በመዋቀር ማወጣቱን ያስተበደበ ያለ እንዲሁም ምልሶችን ያማራ ልጆች ለማያዝና ሌት ከቀን የቋሪት ወጣትን ያስጨፈጨፈ ያለ ሆዳም ነው። በተጨማሪም ወደ ዞን እየደወለ ኦነግ መራሹ መከላከያ ወደ ቋሪት እንዲገባ እየሰራ ያለ የህዝብ ጥላት ሲሆን መለይ ቋሪት ህዝብ ይህን ጥላት ለይቶ በመጨፍጨፍና የሚያዳግምና አስተማሪ እርምጃ በመውሰድ ሀገር ሊታደግ እንደሚገባም ተገልጿል። በመቀጠል ዘላለም ተመስገን የወጣቶች ሊግ ኃላፊ እሱ ደግሞ በየቀኑ የሚገደሉ ባንዳዎች ጀግናና ነው የሞተ ያለ መረጃዎችን የሚያሰራጭ እንዲሁም ከደህንነት ጋር ሆኖ ፋኑን የሚያሳድድ አስፈራ አንዷለም የስፖርት ጽፈት ቤት ኃላፊ ሲሆን ለጥላት ስለወጣቶችና ስለፋኑ አደረጃጀት መረጃ የሚሰጥ ስለዚህ ለነዚህ አማራ ጠል ግለሰቦች የቋሪት ወጣት ከድርጊታቸው እንዲቆጠቡ ተተገለጸ የስልክ አድራሻቸው በደምጽ ሆነ በጽሁፍ መልእክትን እንድታደርሱላቸው ከድርጊታቸው የማይቆጠቡ ከሆነ ወደ ቀጣይ እርምጃ ለመውሰድ እንገደዳለን የሚል የወጣቶች መልእክትም ተላልፏል። ከአማራ ወጣቶች ማህበር በሸዋሮፊት የተላለፈ መልእክት። ለመላው ከተማችን ለሸዋ ህዝብ እንደሚታወቀው የኮሎኔሉ አገዛዝ በአማራ ህዝብ ላይ ጅግ አስከፊ በአለም ላይ ታይቶ ተሰምቶም የማይታወቅ ግፍና ወረራ እየፈጸመ ነው። ብዙ ጊዜ ሸዋሮቢትን ከሆነ ጎረራና ቃጠሎ የታደጉ ጀግኖች ልጆቻችን ላይ በከባድ መሳሪያ የታገዘ ጥቃት የከፈተ ሲሆን እነሱም በሚገባው ቋንቋ ያናገሩት ይገኛል። ስለሆነም በዚህ ወሳኝ ሰዓት መተባበርና አንድነት ከምንም ይጠበቃል የሚለውን መልእክት እንደሚከተለው አስተላልፏል። በከተማችን የምትገኙ ነዋሪዎች ሆይ ፋኖ ሸዋሮቢትን በኦነግ ኃይሎች ከመቃጠል የታደጋት ባለውለታዋ መሆኑን ታውቃላችሁ። ስለሆነም ሸዋሮቢት ካለ ፋኖ አንድ ቀን የማታድርና የማትኖር መሆኑን ተገንዝባችሁ እድሜና ጾታ ሳትለዩ በአንድነት ከፋኖ ጎን በመቆም ለነጻነታችሁ አብራችሁ እንድትታገሉና የተለመደውን ድጋፍና ለጀግንነት ሳታቆሙ ከባለፈው በበለጠ ለሬሽን፣ ለምግብ፣ ለተለያዩ ነገሮች ድጋፍ ለማድረግ እንድትዘጋጁ የሚል ማስተባበያ ሰጥቷል። የሸዋሮቢት የማፉድ የይፋስ በራሳ በቀወት አርማበር እንዲሁም በተለያዩ አካባቢዎች የምትገኙ ወጣቶች ነፍሳችሁን እያያዛችሁ ፋኑን በመቀላቀል ለመጨረሻ ጊዜ በአንድነት ተናበህ በመነሳት ማርከህ ለመታጠቅ ድል ስለተፈጠረ ከአሁን ሰዓት ጀምሮ ወደ ግንባር እንድትመጣ ስንል ጥብቅ ጥሪ እናስተላልፋለን። በከተማ የምትገኙ ባንዳዎች ህዝባችሁን በወዳቸው የሸጣችሁ ያገዛዙ ካድሮች ተራ ተላላኪ ሌቦች ለመጨረሻ ጊዜ ከኮሎኔልነት ድርጊታችሁ እንድትቆጠቡ የሚል ማስጠንቀቂያ ወጥቷል። ሰሜን ሸዋ በሁሉም ወረዳ የምትገኙ ሚሊሻዎችና ፖሊስ ከፋኖ ጎን በመሰለፍ በአንድነት እንድትታገል ጥሪ እናቀርባለን። የከተማው ወጣት ህዝብን አንድ ሆነህ በመነሳት ከየትኛው ማቅጣጫ ተጨማሪ የሆነ ኃይል እንዳይገባ መንገድ በመዝጋት ከጎናችን መቆማችሁን እንድታሳዩን ይገባል። በከተማው የተሰማራችሁ ሰባዊነት የሚሰማችሁ የመከላከያ ሰራዊት አባላት ከጀግኖች ወንድሞቻችሁ ከፋኖ ጎን እንድትቆሙና እንድትቀላቀሉ ጥሪ ቀርቧል። የሸዋ ህዝብ እንደ አማራ የመጣበት የልና ዳጋ ለመቆቋም ፋኑን እንዲቀላቀል እንዲሁም በውስጥ ያሉትን ሆዳም ባንዳዎች እንዲያጠዳ መልእክታችን እናስተላልፋለን። በአጠቃላይ የአማራ ህዝብ ፋኑን ሱሪውን አስወልቃችሁ ብሎ የተነሳው የኦሮሞ ጦር በአንድነት ተነስተ ታገል። ይህ አሸባሪ የወንበዴ ቡድን ሰሞኑን በወጣቶች ላይ ጅምላ እስርና ጅምላ ድብደባ ቀጥሏል። ስለሆነም ከልብ በሆነ አንድነትና አብሮነት ተደማምጠን ይህን አማራ ጠል ወንበዴ ልቡን በማለት መመለስ ይገባል። ሸሴ ሞገስና ያስማራ ዳኝ ልጆች ማርከህ በመታጠቅ ታሪክን አስከብር፣ ህልውናን አረጋግጥ የሚል ጠቅለል ያለ መልእክት ተሽዋር ቤትና መለ ለመለው ሽዋ ብሎም ለማራ ህዝብ እንዲሁም ለሀገር ወዳድ ኢትዮጵያን ተላልፋል። ዜናው በዚያ በቃ።
የረቡ ሐምሌ 12 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዝቅተኛነት ስሜታቸውና የመጣብን ጣጣችን የዝቅተኛነት ስሜት በሽታ ብዙ ነው ብዙ ጉዳት ማምጪ ነው መረን ከለቀቀ ተክለሰውነት ጋር ቢዛመድም አንድ አይደለም ኮሎኔሉ በግልጽ ራሱን አድናቂ ራስ ወዳድ ነው ፈረንቻኪሞች ናርሲስቲክ ይሉታል የብሶበት በሽታ ሆኖበታል ያነሰ ይመስል ደግሞ ጭማሪ የሆነበት ይዞ የሚወዘውዘው የዝቅተኝነት ስሜት ነው ራሳችንን እንድንጠላና ዝቅ አድርገን እንድንወስድ ያደረገን ያው የፈረደበት ምኒልክ ነው ብለው የሞተን መክሰስ ይችላሉ በተጨባጭም ምኒልክን በተመለከተ ያላቸው የዝቅተኝነት መንፈስ መረን የለቀቀና የሚገልጻቸውም ነው ጠላት ያለውን ተነስተብዛ አንጎላን በርክኮ የሚገኝ ችሎታው የሚደነቅ እንጂ የሚወገዝ አይደለም የኦሮሞ የወለጋ ሞሮች ሽንፈትን ተከናንበዋልና ከዚህ ውድቀት መንፈስ ሊወጡ አለመቻላቸው ራሳቸውን ተጠያቂ የሚያደርግ ድክመት ነው እስከዛሬም ተቆራኝቷቸው በአጼ ምኒልክና አማራው ላይ አሳፋሪ ዘማቾች አድርጓቸው ጥፋትን በህዝብና በአገር ላይ አምጪ አረመኔዎች አድርጓቸው ይገኛል ኦነግ የተባለው አገራት ፊቡድን በባዕዳንም በሻቢያም ተኮትኩቶ በመድረክ ብቅ ካለ ጊዜ ጀምሮ ህዝብን በጸረ ኢትዮጵያ ቀይንቶ ሊያስኬድ ያልፈነቀለው ድንጋይ የለም ቀይ ሽብር የአማራና ትግሬ ጸረ ኦሮሞ ዘመቻ ነው ብሎ በዘመቻው መካፈሉን ክዶ ቢቀባጥርም ከደርግም ከወያኔም ያበረ ቡድን ነው ጸረ ወያኔ ትግል ሊያካሂዱ ከኬንያ ስደት ወደ አገር ሊገቡ ያሉ ኢህአፓዎችን ሞያሌ አካባቢ አግቶ ገድሏል የቦረና ታጋዮችን ትግል አደናቅፎ ለወያኔ ጠቅሟል የወያኔ አገዛዝም አካል ነበር ወደፊት በታሪክ ሊጋለጡ የሚገባቸውን ወንጀሎች ኦነግ ከገዢዎች ጋር አብሮ ህዝብ ላይ ኢህአፓ ላይ ፈጽመዋል ምንም እንኳ ከባዕዳን ማለትም ከምዕራባውያን ሰፊ ድጋፍ ያገኘ ቢሆንም የራሱን ነጻ ግዛት ሊመሰረት ሳይችልም ቀርቶ በሻዕቢያና ወያኔ ሞግዚትነት ብቻ ወደ ወለጋ መዝለቅ መሞከሩንም ሁሉም ያውቃል ኦነግ ሻዕቢያን ወያኔን የሚፈራና ጫማቸው ስር ወድቆም የቆየ ቡድን ነው ይህን የዝቅተኝነት ስሜቱን መንበርከኩን ኮሎኔሉና ጭፍሮቹ እንደ ጸጋ ወርሰው ህዝባቸውን አዋርደውና አሳፍረው አሉ በታሪክ እንዳየነው ማዕከላዊ ኃይልንና አገር አንድነትን ማጠናከር የተቻለው በዴሞክራሲያዊና ህዝባዊ ውሳኔ መንገድ አልነበረም እንቢተኞች የተወገዱት በጦርነት ነው ጋሪባልዲ በጣሊያን ትልቁ ፒተር በሩሲያ ቢስማርክ በጀርመን ወዘተ አገር መመስረታቸው የጦርነትና የድላቸው ውጤት ነው በ21ኛው ክፍለ ዘመን ዛሬ ሰለጠንኩ ባዩ ኦነግ ህዝብን በፍጅት እያመሰ ከመቶ ዓመታት በፊት ለምን ምኒልክ በጦርነት ተዘፈቀ ብሎ ሊከስ ሊወነጅ ሊቀጣዋል በጦርነቱ የኦነግ አያቶች ተቸንፈዋል
ይህም የዝቅተኝነትን የሽንፈትን ስሜት አላብሷቸው እስከዛሬም ከዚህ ስሜት ሊላቀቁ አልቻሉም። ጠላት ያሉት ቢንቃቸውና ከቁም ነገር አልቆጥራቸው ቢል ምክንያቱ ረቂቅ ሚስጥር አይደለም። ጥፋቱም የራሳቸው ከመሆን አያልፍም። እውነታውን ተገንዝበው ብቻ ሳይሆን ተቀብለውም ጊዜ በሚጠይቀው መንገድ ወደፊት ማለት ቢችሉ ኖሮ በዝቅተኛ መንፈስ ስሜት ቁርሾና ቁጭት እንደ ዝንጅብል ተቆመታትረው በጥላቻ ቁርሾ መታመስ እጣ ክፍላቸው ባልሆነም ነበር። የነሽመልስን እጃቸውን እንቆርጣለን ድንፋታ የነህዝቅኤል ከባህር ወጣን የመጀመሪያው ፍጡር ኦሮሞ ነበር ወዘተ ልፈፋን የሰማ ሁሉ ሰዎቹ በራስ ላይ የመተማመን ችግር እንዳለባቸው መረዳት አያቀተው። አለቃቸው ለነግስነኝ ብሎ በእናት ትንግርት አማኝ ነኝ ይላል። ገዳገዳ ብሎ ልንገስ ሊለን ነው። አበደ እንደስኪባል የሚቀበጣጥረው ባበደ ራስ ወዳድነት ብቻ ሳይሆን እያወከቻቸው ያለችውን የዝቅተኝነት ስሜትም ለመሸፈን ነው። አማራው እንደ ህዝብ የበላይ ነኝ አላለም። ካለም ታረም የምንለው ይሆናል። አማራ እንደ ህዝብ ግን ህልውናውን ሊጠብቅ መነሳቱ ፍትሃዊና የሚደገፍም ነው። አንድነቱን ለማጥቃት ለማዳከም አገዛዙ የከፈተው ሁለገብ ዘመቻ ውድቅ መሆኑ የማይቀርም ነው። የዚህ እርኩስ ዘመቻ አጋር ሆነው ያሉት በአዴኖችና አማራ ብልጽግናዎች ድንገተኛና አስመሳይ ፋኖች ሁሉ በትግላችን ሽንፈትን ሊከናነቡ ይገባቸዋል። ይወድቃሉ። ይቀጥላል።
መቼ ደስታ ፈለቀ ለግል ደስታ በጅምር ቀረኝ ውጥሩ ምኞቴ መቼ ደስታ ፈለቀ ለግል ብቻ በጅምር ቀረኝ ውጥኑ ምኞቴ
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ነገር ነገርን ያመጣል፣ ድግር አፈርን ያወጣል። ለረጅም ዘመናት መንግስታዊ አገር ሆና የኖረች ኢትዮጵያ ዛሬ መንግስትና ህግ አልባ አገር ሆናለች ሲባል ኮሎኔሉና አገዛዙ የአደባባዩን እውነት ሲሸመጥጡ ይስተዋላሉ። መንግስት ቢኖር ነው እንዴ ዳር ድንበር እየተደፈረ ያለው? መንግስት ቢኖረን ነው እንዴ የአገር ሉዓላዊነት እየተገሰሰ ያለው? መንግስት ቢኖረን ነው እንዴ ትናንሾቹ የጎጥ ነገስታት ህዝብን እየፈጁ ያሉትና? መሰል ጥያቄዎች ግን መልስ የላቸውም። የሰሞኑ የህግ ማስከበር ዘመቻም የትኛውን ህግ መንግስት ማስባሉም አልቀረም። ህግ ቢኖር ነው እንዴ በተለያዩ አገሪቱ አካባቢዎች ዜጎች የህግ ከለላቸው በማንነታቸው ብቻ የሚታረዱት የሚጨፈጨፉት ለሚለው ጥያቄም ገዥነን ባዮቹ ምላሽ የማይሰጡበት የህዝብ ጥያቄ ነው። ከዚህ ላይ በኢትዮጵያ እንደ አሸን በፈሉ ዘረኞችና ጠባቦች እየተፈጸመ ያለውን አርመናዊ ተግባር ከኢትዮጵያዊ ባህል ያፈነገጠ ነው ሲሉ የሚደመጡ በርካቶች ናቸው። ነገሩ ግን በኢትዮጵያ እንደ አሸን ስለፈሉ ዘረኞችና ጠባቦች ታሪካዊ አመጣጣቸውንና ስምሪት ተጫዎቻቸውን በውል ካለመረዳት የመጣ ስህተት ነው። በኦሮሞ ጠባቦችን እና ጽንፈኞችን እንደ ምሳሌ ብንወስድ እድገታቸው በሚስዮኖች ግቢ ነው። አሳዳጊ መካሪዎቻቸውና ቀራጮቻቸው ሚስዮኖች ናቸው። ሚስዮናውያን ወደ አፍሪካ ምድር ሲመጡ የሃይማኖት ሰባኪነት የዳቦ ስባቸው ይሁን እንጂ ድብቁ ተግባርና ዓላማቸው ከአገር ተጻራሪ በሆኑ እኩይ ተግባራት ላይ ማሰማራት ነው። ለዚህ ተግባር የሚሆኑ አገልጋዮችን መመልመል ሚስዮናውያን ኢትዮጵያዊ አድርገው ያሳደጓቸዋል። በኢትዮጵያዊነት ባህል ይቀርጿቸዋል ብሎ መጠበቅ የዋህነት ነው። የሚስዮናውያን ውልድ የሆኑት የፕሮቴስታንት ነብዮች ነን ባዮች በሃይማኖት ስም ዛሬ በኢትዮጵያና ኢትዮጵያውያን ላይ እየፈጸሙ ያሉትን የእብሪትና የወንጀል ተግባራትን በተጨማሪ በአስረጅነት መጥቀስ ይቻላል። በኢትዮጵያ ምድርም ሆነ ታሪክ ለፈረንጅና ለኢትዮጵያ ታሪካዊ ጠላቶች ጋር ጦት ለበመጣባት በማሸርገድና በመነጠፍ ወያኔን የሚስተካከል የለም። ፈረንጅ በጸረ ኢትዮጵያነትና ጸረ አማራነት አጥምቆ አውሬ ጨካኝና ፍጹም ባሪያ ያደረገው ቡድን ከወያኔ ሌላ በግሌ አላውቅም። ውሸትና የውሸት ትርክትን ከፈረንጆቹ ጋር በመጣመር በትግራይ ወጣቶችም ሆነ ለነ ኦነግ ኦዴፓ ኦፌኮ በማስተማር በማስተራጨት ማዕበሉ ወያኔ ነው። ዛሬ አሜሪካኖች ይህን ፈቅደውልናል ይህን ከልክለውናል ሲሉ መደመጣቸው የቱን ያህል የተዋረዱ መሆናቸውን ማሳያ ተግባራቸው ነው። ስለ ወያኔ ውሸትና የውሸት ትርክቶች በዝርዝር በዚች አጭር ጽሑፍ መዘርዘር ይከብዳል። የወልቃይት ሁመራ፣ ጠለምት፣ የራያ፣ የአበርገሌ፣ ወፍላና የአፋር መሬቶች ጉዳይ ግን ጦሱ ማለቂያ የሌለው ሲሆን ስለሚችል ደጋግመው እውነታውን ማሳየት ለወያኔዎቹም ሆነ ለኢትዮጵያ ሕዝብ ጠቃሚ ስለሚሆን ጥቂት ማለት እንፈልጋለሁ። የወያኔ ገዢዎች እድሜም ተመክሮም ሊያስተምራቸው ያልቻሉ በመሆናቸው የትግራይን ወጣት በውሸት ትርክት ከማጥመቅ ዛሬም ሊታቀቡ አልቻሉም። በሌላ በኩል እውነትን የያዙት የጎንደር የወሎና የአፋር ነዋሪዎች ጋር በዚህ የውሸት ምኞት ሳቢያ ሊከተል የሚችለው ጦስ ማለቂያ የማይኖረው በመሆኑ ያሳስባል። የትግራይ ሕዝብ የዛሬን አያድርገው ከሁሉም የኢትዮጵያ መሬቶችና በኢትዮጵያዊነቱ ሲጠቀም እንዳልኖረ ዛሬ ለምን የሚል ጥያቄን ማንሳት የግድ ይላል። የወያኔ ታላቋ ትግራይ ምስረታ ቅዠቱ ለዚህ የተሳሳተ ድምዳሜ እንዳደረሰው ለመረዳት ምርምርን የሚጠይቅ ጉዳይ አይደለም። ወያኔ ዴሞክራሲያዊና ህዝባዊ ድርጅት አይደለም እንጂ በእነዚህ አካባቢዎችና በሌሎች የኢትዮጵያ አካባቢዎች የሚኖሩ የትግራይ ተወላጆች መብታቸው ይከበር የሚል ጥያቄ ቢነሳ ያለምንም ቅድመ ሁኔታ የዴሞክራሲ ጥያቄ በመሆኑ ቅቡልነትን ያገኝ ነበር። ለህዝብ ስር ነቀል ለውጥ አጋዥም በሆነ ነበር። ለግማሽ ምዕተ ዓመታት ከረጨው የጥላቻ ትርክት ማገገሚያ በሆነውም ነበር። ለማንኛውም ወያኔ ያነሳቸውን የድንበርና የማካለል ጥያቄዎችን ከሚዛን አስቀምጦ የፈረንጆቹን ሳይሆን የኢትዮጵያውያንን ፍርድ ወደ እውነተኛ ግምትና ፍርድ ያስጠጋልላለሁ። ዓለም አቀፋዊ ሆኑ በውስጥ ለሚነሱ የድንበርና የማካለል ጥያቄዎች ከተጨባጭ ሁኔታዎች ለመነሳትና ከትክክለኛ ድምዳሜ ለመድረስ የሚከተሉት መነሻ የሚባሉ ጭብጦችን መመልከት ይበጃል። እነዚህ እንደ መነሻ የሚቆጠሩ ወይም የሚጠቀሱ መስፈርቶችን በምንም ላይ የማይለወጡና ገዢዎችን እንደፈለጉ የሚለዋውጧቸው ብሎ በሁለት ለይቶ ማስቀመጥ ይቻላል። ሀ የመሬት ጂኦሎጂካል ታሪክ ወይም የመሬት ገጽታዎች አፈጣጠር እንደ መነሻ ከሚጠቀሙና በምንም የማይለዋወጡ ከሚባሉት ውስጥ ይመደባሉ። የተፈጥሮ ወሰኖች የሚባሉት በአብዛኛቸው በዚህ ውስጥ ይካተታሉ። እንደ ተፈጥሮ ወሰን የተደረገው ተራራ ከሆነ የተራራውን፣ ወንዝ ከሆነ ደግሞ ወንዙ የተፈጠረበትን የጂኦሎጂካል ታሪክን በማስረጃነት መጠቀም ይቻላል። ከዚህ አንፃር የተከዜ ወንዝ ከተፈጠረም ሆነ ትግራይና ጎንደር ወይም ወሎና ጎንደርን ማዋሰን ከጀመረ ከጂኦሎጂካል ታሪክ የምንነሳ ከሆነ ከሁለት ሚሊዮን ዓመታት በላይ ያስቆጥሯል። ይህ ማለት የትግራይም ሆነ የጎንደር ወይም የወሎ ህዝብ ከመፈጠሩ በፊት ማለት ነው። ለ አስተዳደራዊ ወይም አከላለላዊ ታሪክ ሌላው ማስረጃና ጨብጥ ሲሆን ይህ እንደ አገዛዞች ሊለዋወጥ ከሚለው ውስጥ ይካተታል። በዘመነ ወያኔ በእነሱ ፍላጎትና ቅዠት ተለዋውጧል። ወያኔ ማንንም ሳይጠይቅ ወይም ሳያማክር የኔ ነው ብሎ በኃይል ወደ ትግራይ አካሎታል። ይህ እንግዲህ እነዚህ መሬቶች በኢትዮጵያዊነቱ ካለምንም ችግር የኛ ነው የሚለውን ኢትዮጵያዊ መርህ በጣሰ መልኩ በኃይል ስላደረገው ጸረ ኢትዮጵያ ጸረ አማራ ማስተኛት ብቻ ሳይሆን ግለኛና ስግብግብም ያስብለዋል ማስብሎታልም። ሀ የካርቶግራፊ ወይም የካርታ ሰነዶች በማስረጃነት የሚወሰዱ ሲሆን እነዚህ በገዢዎች ምኞትና ፍላጎት ሊቀያየሩ ይችላሉ። ወያኔ ያጠፋቸው የደለዛቸውና ያስደለዛቸው እንዳሉ ባይኔ ተመልክቻለሁ። አምልጠው ወይም ሳይመለከቷቸው ቀርተው ወይም ሳይጠነቀቁ ከስልጣን መወገዳቸው ምክንያት በሚባል ሁኔታ ያልተደለዙ እንዳሉም ተመልክቻለሁ። እንዲያውም ወያኔዎች አሉን ከሚሏቸው ካርታዎች እጅግ ወደ ኋላ ሄደው ምስክርነታቸውን የሚሰጡ ካርታዎችንም ተመልክቻለሁ። በአራተኛ ደረጃ ተጠቃሽ የሚባሉ ማስረጃዎች ውስጥ ታሪካዊ ቅዎች ሽማግሌዎች በህይወት የሚኖሩ ከሆነ በማስተዳደር ወይም በጥናትና ምርምር የተሳተፉ ዜጎች ሌላኛው ተጠቃሽ ማስረጃዎች ናቸው። የኋላ ኋላ በወያኔ ተገደው ቢክዱትም ወይም ቢያስተባብሉትም ራስ መንገሻ ሲዩም በእኔም በአባቶቼም በአያቶቼም ሆነ በቅድመ አያቶቼ ዘመን ትግራይ ተከዜን ተሻግሮ ያስተዳደረበት ዘመን የለም ከሚለው የበለጠ የሰው ማስረጃን ማግኘት አይቻልም። እንግዲህ እነዚህን መነሻ ጭብጦች ከውቀትና ከንጹህ ክሊና አንጻር ሲገመገሙና ሲመረመሩ ወያኔን ውሸታም እንጂ እውነተኛ አስብሉትም። ሰ ባህል ቋንቋንና የህዝቡ አስተፋፈርንም እንደዚሁ ተጠቃሾች ናቸው። እነዚህ ህን መነሻ ጭብጦች ከተበለከተ በኋላ ወያኔ ትልቁን ወንጀልና ስህተት የሰራው በአከላለል ዘዴ ወይም መንገድ ተብለው በሚጠቀሱት ላይ መሆኑን እንመልከት። የድንበር ማካለል ዘዴ ወይም መንገድ በማን አለብኝነት ወይም ከግል ፍላጎት አንጻር ተቃይተው ወደ ተግባር በሚቀየሩበት ጊዜ በግጭትና በጥብጥ በር ከፋች ሊሆኑ እንደሚችሉ የጂኦፖለቲካል ስነ ሳይንሱም ሆነ ሙያተኞች አበክረው የሚያስጠነቅቁት ጉዳይ ነው። ከዚህ ማሳሰቢያ አንጻር ወያኔ እነዚህ በመሬት ላይ አስቀምጦ የግጭትና በጥብጥ መንስኤ እንደሆኑም ለመረዳት አይከብድም። ሰባት አይነት የማካለያ ዘዴዎች አሉ። የሰባቱንም የእንግሊዝኛውንና የራሴን ትርጓሜ አጣብሬ ለማቅረብ እሞክራለሁ። አድማጮች እንደመነሻ መወያያና መነጋገሪያ በማድረግም ሊያስፋፋቸው ይችላሉ። አንደኛ፣ ፊዚካል ባውንደሪስ። ይህ አይነት የድንበር አከላለል ዘዴ የተፈጥሮ የመሬት መልክዓ ምድሮች በወሰንነት እንዲያገለግሉ አድርጎ የማካለል ዘዴ ነው። ሁለተኛ፣ ሴክሹዋል ባውንደሪስ። የዚህ አይነቱ የአከላለል ዘዴ በፍትወት የተመሰለበት ምክንያት ፍትወት ፈጻሚዎቹ ለየራሳቸው ፍላጎት ብቻ የሚሽቀዳደሙ ከመሆናቸው ጋር የትስስርና ተመሳሳይነት ስላለው ነው። ከዚህ አንጻር ወያኔ ራሱን የተለያዩ ፖለቲካዊና ኢኮኖሚያዊ ጥቅሞችን ለማስከበር ሲል በራሱ ብቻ የወሰነው መሆኑን ልብ ይሏል። ሶስተኛ፣ ኢሞሽናል ባውንደሪስ። የዚህ አይነቱ አከላለል ዘዴ መነሻውም መድረሻውም ከስሜታዊነት የሚመነጭ እንጂ ከመሬት ላይ ያለውን እውነት ያልተመለከተና ያላገናዘበ የአከላለል ዘዴ ሲሆን የወያኔ ውሳኔም ከዚህ የተለየ የሚባል አይደለም። አራት፣ ስፒሪቹዋል ኦር ሪሊጂየስ ባውንደሪስ። የዚህ አይነቱ የአከላለል ዘዴ ባህልን፣ ሃይማኖትንና ሌሎች ህሊናዊ ግንዛቤዎችን ከግምት ውስጥ ያስገባ ሲሆን ይህን ዘዴ ወያኔ በማካለል ተግባሩ አልተጠቀመበትም። አምስተኛ፣ ፋይናንሻል ኦር ማቴሪያል ባውንደሪስ። የዚህ አይነቱ አከላለል ዘዴ ወሰኑን ከገንዘብና ከሂሳዊ ሀብት ምንጭነትና ፖለቲካዊ ጠቀሜታውን ከግምት ውስጥ ያስገባ የአከላለል ዘዴ ነው። ወልቃይትና ሁመራ ላይ የወያኔ የሞት ሽረት ብሎ የሙጥኝ እያለ የሚገኘው ይህንኛውን ዘዴ በስፋት እየተጠቀመ ነው። ለወያኔዎች ወለል ብሎ የሚታያቸው የወልቃይትና የሁመራ ለመሬትና የሰሊት ምርት እንዲሁም ከኢትዮጵያና ከአማራ ህዝብ በላይ እንወዳታለን ከሚሏት ሱዳን ጋር የግንኙነት መስመር ለመክፈት ጭምር ነው። ስድስተኛ፣ ታይም ባውንደሪስ። ወቅትንና ጊዜን ተጠቅሞ የሚፈጸም የአከላለል ዘዴ ነው። ወያኔ የጎንደርን መሬቶች ብቻ ሳይሆን የወሎንና የአፋርን መሬቶችንም ወደ ትግራይ በኃይል ያካለለው ጊዜ ነው። ስልጣን በጄ ነው፣ ማንም ኃይል ተመለስ የሚለኝ የለም ባለበት ጊዜ የፈጸመው በመሆኑ ይህንኛውንም ዘዴ ተጠቅሞበታል። ሰባተኛ፣ ነን ኔጎሺየብል ባውንደሪስ። የዚህ አይነቱ አከላለል ለድርድር የማይቀርብ እየተባለ የሚቀርበው የመደራደሪያና ወሰን ማበጃ ዘዴ ነው። የዚህ አይነቱን ወያኔ የሚለዋል፣ ጎንደሪዎቹም አፋርና ወሎዎቹም ይሉታል። ወያኔ ይህ ኢትዮጵያንና ኢትዮጵያዊነትን የካደ ቅዠቱ ለመገንጠልም ይሁን አብሮ ለመኖር አዋጣህም ይቅርብህ ሊባል ይገባል። ከዚህ ላይ እነዚህን ሐሳቦች ያነሳዋቸው እንደ ወያኔ ለመውረድ ሳይሆን የኢትዮጵያና ኢትዮጵያዊነት ክህደት በተለያዩ መንገዶች የሚገለጹ መሆናቸውን ለማመላከት ነው። በእኔ እምነት ወያኔ በሚያነሳቸው የእኔ መሬቶች ናቸው በሚፈጠረው ግጭት ሳቢያ ኢትዮጵያም ሆነች ኢትዮጵያዊነት አሉ የሚል እምነት ሊኖር አይችልም። በወልቃይት ራያና ሁመራ ብቻ ሳይሆን ይሄ አዲስ አበባ የወለጋ ያምቦ ያርሲ ወዘተ ኬንያ ትርጉሙ ያው ነው ኢትዮጵያንና ኢትዮጵያዊነትን ማጥፋት ነው ሁሉም ዜጋ ኢትዮጵያም ሆነች በውስጧ ያዘቻቸው ሀብቶች የእኩል ሀብቶቻችን ናቸው ኢትዮጵያም የጋራ አገራችን ናት ወደሚለው መልካም አስተሳሰብ እስካልተቀየረ ድረስ አደጋው ለሀገራችንም ለዜጎቿም ነው በግማሽ ምዕት ዓመታት ውስጥ በተረጩ የውሸት ትርክቶች ኢትዮጵያ ከመኖር ወደ አለመኖር ጎዳና የገባች መሆኗን መካድ አይቻልም ይህ እኩይ ተግባር ደግሞ የሁሉም አገር በቀል ዘረኞችና ጠባቦች የባዕድ አገራት የተባበረ ሴራ ነው በሌላ በኩል ለፖለቲካ ፍጆታም ይሁን ወይም ከባዕድ ጌቶቻቸው የተሰጠ ምክር ይሁን ወይም ባፋቸው ሌላ በውስጣቸው ድብቅ ሴራ ይዘው ይሁን ወይም የተነሳውን ህዝባዊ ትግል ለማዳከም ይሁን በኢትዮጵያ ሀገራዊ ምክክርና እርቀ ሰላም ይካሄድ ሲሉ የሚደመጡ በርካቶች ናቸው ይህ በመርህ ደረጃ ተገቢም ትክክልም ነው ሀገራዊ ምክክርም ሆነ እርቀ ሰላም በእውነትን ፍለጋ ቀኝት የሚጓዙ መሆናቸውን ይረዱ ይሆን ትልቅ ጥያቄ ነው ጥያቄው ማዘናጊያም ይሁን የእውነት ህዝባዊ ትግሉ መቀጠል አለበት ነገርን ያመጣል ድግር አፈር ያወጣል እንዲሉ ህዝባዊ ትግሉ የእውነት ፍለጋ አካል በመሆኑ መፋፋም አለበት እናቸንፋለን
ዱባና ቀል አበቃቀላቸው እየቀል ነው በፖለቲካ ዓለም ውስጥ መታገልም ሆነ መውደቅ ያለብህ ታላቅና ውድ ለሆነችውና ታገርህና ለዋላዊ ለሆነው የሰው ልጅ ክብር መሆን አለበት በርግጥ መነሻና መዳረሻው ይሄ መሆን ሲገባው ከጫፍ ጀምረው ማህሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልእኮ ነው ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መነሻቸው ጎዶሎ በመሆኑ መድረሻቸውም ማፍረስና አገርን አውድመው በሄዱበት ደመከልብ ሆነው መቅረት ብቻ መሆኑን እናውቃለን ወያኔዎችን አይቶ ማየት ነው ጎሰኞች ጭራቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አግራው ዳሚና ጭራቀረሽ ፍጅት ሆኖ ይቀራል ማለት ነው ስምሬታቸውም አፍራሽ ነውና ወዶሎ ከሆነ የመንደር ጨዋታ ውጪ ፍትህ ሰላም ፍቅርና አብሮነት የሚባል የውልሃብት አያውቁም ከሁሉም በላይ ጎሰኞች የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጪ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸው አሁንም ወያኔዎችን አይቶ ማየት ነው ኦነጎችንም እንዲሁ ድሮም ቢሆን ገና ከ30 አመታት ከዚያም በፊት ወያኔዎችና መሰሎቻቸው ጥላቻና ቁርሾን ሰንቀው የሰው ልጅ አስከሬን ለአሞራና ለምስጥ እየተቀለቡ ህዝቡን ወደማያባራ ጦርነት ይዘውት ሲገቡ ተው አቁሙ ይሄ ነገር አያዋጣም መጨረሻ ራሳችሁን ያጠፋችኋል ተብሎ ተነግሯቸው ነበር መከራው ካልሰማ መከራይም ከረው እንዲሉ ይኸው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ ዛሬም እንደገና የኢትዮጵያ ህዝብ በቃችሁ ካልሆነ ከእንደዚህ አይነት አረመኔ ድርጊትና የቀንጀብ ስምሪታችሁ ለመክታት ቆርጠን ተነስተናል ሊላቸው ይገባል ግዜው ከፍቷልና መሽቶባችኋልና ብሎ ሊነሳባቸው ይችላል ዘንድ ግዜው የግድ ይላል እንላለን በእንደዚህ አይነት ቀውጢና ወሳኝ ወቅት ባጭር የታጠቀና ወኔውን የሰነቀ አገራዊ ኃይል መወለዱ አይቀሬ መሆኑንም ማወቅ የግድ ነው። በቁርጥ ቀን ቁርጥ ያለ አቋም ይዞ የሚነሳው የአንድነት ኃይል አካሄዱና ስምሪቱ እንደ ጠባቦች ሳይሆን ታላቅና ውድ ለሆነችው አገሩና ክብር ለሆነው የሰው ልጅ ሉዓላዊነት ነው። ለአገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ ለዲሞክራሲና ለአንድነት ነው ማለት ነው። ባጭሩ የኢትዮጵያ ህዝብ የታገለው እየታገለ ያለውና መታገል ያለበት ለተሸራረፈና ጎደሎ ለሆነ ነጻነትና አገር አይደለም ማለት ነው። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ባንዲራ ዛሬ ላይ ለጎሰኞች እና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል የግድ ነው። እኛ የምናውቀው አንድ ኢትዮጵያ አንድ ባንዲራና አንድ ህዝብ እንጂ በጥስጣሽ ክልሎችና የጎሳ ጎጆዎችን አይደለም። ብሔር ብሔረሰቦችና ህዝቦች የሚለው እንቶፋንታ ሁሉ የጠባብ ብሔረተኞች የእጅ ስራ መሆኑንም እናውቃለን። ግማሽ ነጻ ግማሽ ባሪያ የሚባል ነገር አገር አልነበረምም አልተረከብንም። ስለሆነም አሁንም የምንታገለው ሙሉ ለሆነ ነጻነትና ሙሉ ለሆነች ኢትዮጵያ ነው መሆን ያለበት ማለት ነው። ስለሆነም ሙሉ ለሆነ ነጻነትና ላልተሸራረፈች ኢትዮጵያ መታገላችን ቀጥሏል ማለት ነው። ታሪክ ነውና ሀቅ ነውና መነገር ያለበት ሁኔታ ነውና ለዚህ ቅዱስ አላማ የተዋጋነውና የተዋጋ የቀጠለውን አንጋፋ ድርጅት ይሃፓ ዋቢ መስክር አድርጎ መጥራት ይቻላል። ወያኔ ሀብሎ የጎሳ ፖለቲካ ስትጀምር ሻቢያ ሀብሎ የመገንጠል ፖለቲካ ይዛ ስትንገታገት ሁሉንም አጋልጦ ገመናቸውንም ሁሉ ፍንትው አርጎ አውጥቶና በስማቸው ጠርቶ በኢትዮጵያ ፖለቲካ መዳር ውስጥ እርቃነ ስጋቸውን እንዲቆሙ ያደረገ ድርጅት ኢያፓ ብቻ ነው። ኢያፓ የነገር ጫፍ ይዘው እንደሚሮጡት የጎሳ ፖለቲከኞች ሳይሆን መሬት የረገጠ ሀቅን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው። ማለትም ኢያፓ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው ህዝባዊ አንድነት፣ እኩልነት፣ ነጻነትና ሉዓላዊነት ነው። ለዛም ነው ያ ትውልድ በተለይ ደግሞ በኢያፓ ጥላ ስር የታገለው አርበኛ ትውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የቀጠለው። ይህንን ራዕይውን እስከሚሆን ድረስ ትግሉ መቀጠሉ ደግሞ አይቀሬ ነው። ነውናም የሀገራችን ተጨባጭ ሁኔታ ብቻ ሳይሆን በአገራችንም ዙሪያ ሆነ በዓለም አቀፍ ደረጃ ያለውን የኃይል አስተላለፍና በቀጥታም ሆነ በተዘዋዋሪ በአገራችን የነበረውን ያለውንና ሊኖረው የሚችለውን ተጽዕኖ በሚገባ መረዳት የግድ ይላል ማለት ነው። ለምሳሌ ታሪክ እንደሚያስታውሰን ሁለተኛ የዓለም ጦርነት የተካሄደው በሁለት ተፎካካሪ ኃይላት መካከል ነበር። በአሜሪካና በሶቪየት ህብረት ይመራ በነበረው ጥምር ኃይል ባንድ በኩል ሲሆን በሌላው ጎራ በኩል ደግሞ በሶስቱ ማለትም በጀርመን፣ በጃፓን፣ በጣሊያን ጥምር ኃይል በኩል ነበር። በታሪክ አጋጣሚ ኢትዮጵያም በሶቪየት ህብረትና በአሜሪካ ከመመረው ጥምር ኃይል ጎን መሰለፏና ይህ ኃይልም አቸናፊ ሆኖ መውጣቱ ኤርትራ ወደ እናት ሀገሯ እንድትቀላቀል ትልቅ አስተዋጽኦ ማድረጉን ማንም አይችልም። እንደ አውሮፓውያኑ ዘመን አቆጣጠር መስከረም 2 ቀን 1945 ዓ.ም ሁለተኛው የዓለም ጦርነት በሁለቱ ማለትም በአሜሪካና በሶቪየት ህብረት ድል አድራጊነት በአክሲሱ ኃይል ተሸናፊነት መጠናቀቁን ተከትሎ ዓለም ለሁለት መከፈሏ ሀቅ ነው። መንግስቴም ታሪክ የሚጻፈው ባሸናፊው ብዕር ነውና አሁንም ዓለም አቸናፊ ሆነው በወጡት ሁለት ታያላን መንግስታት ማለትም በአሜሪካና በሶቪየት ህብረት መዳፍ ውስጥ ገባች። ይህንንም ተከትሎ ሁለቱ ሀያላን መንግስታት አሁንም እንደገና የየራሳቸውን ፖለቲካዊ ንፍቅ ክበብ ለማስፋፋት ዓለምን ወደ ሌላ የጦርነት አዙሪት ውስጥ ይዘዋት ገቡ። ዓለማችን ቀዝቃዛው የዓለም ጦርነት ተብሎ ወደሚታወቀው የእጅ አዙር ጦርነት ውስጥ ተዘፈቀች ማለት ነው። አሁንም በአሜሪካ እና በሶቪየት ህብረት መካከል ድፍን 45 አመት የፈጀው ቀዝቃዛ ያለም ጦርነት በአሜሪካ ድል አድራጊነት ተፈጸመ። ይህንን ተከትሎ ትናንት ወደና ታገሯ የተቀላቀለችው ኤርትራ በአሜሪካ ቀጭን ትዛዝ መገንጠሏ ያጋጣሚ ጉዳይ አይደለም። ሆነም ቀዝቃዛ ያለም ጦርነት በመራሹ አሜሪካችን አሸናፊነት ሲጠናቀቅ ተሸናፊዎቹ ሶቪየት ህብረትና ከሶቪየት ህብረት ጋር አብረው የነበሩ ሁሉ ጀርመንን ሳይጨምር ማለት ነው እንዲፈርሱ ተደረገ። ለዚህም ነው አሁንም በታሪክ አጋጣሚ አገራችን ከተሸናፊዋ ሶቪየት ህብረት ጋር ስለነበረች የበቀላው ሰለባ ሆነች ማለት ነው። ሶቪየት ህብረት ዩጎስላቪያ ኢትዮጵያን ጨምሮ የመከፋፈል አደጋ የመጣው በዚሁ ምክንያት ነው ማለት ይቻላል። አዎ ቋሚ ብሔራዊ ፍላጎት እንጂ ቋሚ ጠላት የለንም የሚለው የአሜሪካኖች የውጭ ጉዳይ ፖሊሲ ዓለምን በራሳቸው መዳፉ ታስቀምጠው ለማስከርከርና ለመቆጣጠር የተበየነ ፖሊሲ ነው። ታዲያ ዛሬ ለዚህ ብይን የሚያገለግሉ ቁጥረኞች በአገራችን እንዳሽነ ይፈሉ ጎዶሎ ምሁራንን ስናይ በጣም እናስናለን። በፖለቲካ ዓለም ቋሚ ፍላጎት እንጂ ቋሚ ጠላት የለም በሚል ፈልጥና የሰለጠነ ፖለቲካ በሚል አባዜ ውስጥ ሚስጥሩን ሳይረዱ እንዲሁ በግርድፉ እንደበቀቀን የተባለውን የሚደግሙ ጎዶሎ ምሁራን ስናይ ልባችን ይደማል። በዚህም ስለይት የአሜሪካንን ተጽኖ የሚቀበሉ ብቻ ሳይሆኑ እንፈልጋውለን የአሜሪካንን ጣልቃ ገብነት ተገቢና ገንቢ ነው ብለው የሚከራከሩ ጉዶች እንዳሸን ፈልተው ስናይ በጣም እናስራለን። እንደሚታወቀው ዓለም በመጣኔ ሀብት በመጓጓዣ በኢንፎርሜሽን እና በቴክኖሎጂ ወደ አንድ ትንሽ መንደር እየተቀየረች ነው። ይህ ማለት ግን በግሎባላይዜሽን ስማችን ይጥፋ ባህላችን ይቀር አገራዊና ባህላዊ ነጻነታችን ይገፈፍና ማንነታችን እንጣ ማለት ዓለም ሆኑ መታወቅ አለበት። ባጭሩ የሚካሄደው ብሔራዊ ትግል እንደነኝ አይነት ተቃርኖዎችን የተምታቱ አቋሞችን ይዘው የሚንቀሳቀሱ ግለሰቦችን ድርጅቶችንና ስብስቦችን ሁሉ ግንዛቤ ውስጥ ያስገባ የትግል ስልትና ስትራቴጂ ነጥፎ መታገልን ይጠይቃል ማለት ነው። የቅርብና የሩቅ ኃይልን ሀያላን መንግስታትና የኃይል አስተላለፋቸውን የጎረቤት ሀገሮችንና ሀገራችንን የምትገኝበትን ቀጠና በአጠቃላይ ማጤንና መታገልን ይጠይቃል ማለት ነው። በዚህና በዚህ ሁሉ ሁለገብ ተበክሮ ዕውቀትና ጥበብ ያካበተው ያፓ አሁንም አለን ብሎ የትግል ችቦን ሊለኩሰው ይገባል። በመጨረሻም ዛሬ ላይ ቆመን ስናይ ሀገራችንን ለማፍረስ ቋፍ ላይ መሆኗን ነው። ለመፍረስ ቋፍ ላይ ያለችውና ሀገራችንን ለማዳን ደግሞ መጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም ያንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ በጎሰኞች ላይ መዝመትን ይጠይቃል። ዋና ዋና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርንና ጣቀን ልዩነቶችን ወደ ጎን ትቶ አገር ማደን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል ማለት ነው። አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና ያንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስና ብሔራዊ ዲሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። ያኔና ያኔ ብቻ ነው ለጎሳ ፖለቲከኞች ማሃሉ ዳር ሜዳው ጫካና ከተማው ዱር የሚሆንባቸው። አንዴ ሽግግር መንግስት ያስፈልግም ሌላ ጊዜ ምርጫ አሁን ደግሞ ሲጨንቃቸው አዲሱ ሹም ያሸጋግረን ለሚሉ የሐሳብ ደሃዎችና ጎዶሎ ምሁራንንም ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሽሚያ የሚቋምጡ ናቸው ለሚሉት ጎዶሎ ምሁራንም ያለንን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎዶሎ ኩባያ ሙሉ ኩባያ በሚል ፈልጭ ስራፈት ምሁራን ያለን መልስ ጸጉረ ስንጥቅ ቤት አይሰራም ነው። በምርጫ ስም ህዝብን እያዘናጉና ትኩረቱን ወደ አልሆነ አቅጣጫ እየዘወሩት ያሉትን አደርባይ ፖለቲከኞች አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን የደላት በአርበኞችና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ እናጋልጣቸዋለን። የቆሙትም ለራሳቸው ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ እኩልነት እንዳልሆነ በግላጭ እናጋልጣቸዋለን። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዲሞክራሲያዊ ተቋማትን ሁሉ አቋቁሞ ለቋሚ መንግስታት ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘብና ማስገንዘብ የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በሀገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ላምባገነኖች የማይመች ህዝባዊና ሀገራዊ መንግስት ይቋቋም ማለት ነው። በሌላው ተሻለ መኖር አሊካ ስራል ቆፍሬ ሸተም ከበየምን ሆነ ወጣደ አገልጂ አጥላክ መንገድ ኑሮ ያሻሽ መኪና ትርፍ ፈለቆ ፈርቆኝ ማኖራ ሰላም ዋጋው የምከራከረ የልፋ ከሮጋ በትክ ዳገኝ የሰው አልፈልግ የማይረብብኝ አንድም ሳንቲም ቢሆን እቆጣጠራለሁ ለማንም ይደላውን ከተዋታለሁ መኪና ትርፍ ፈለቆ ፈርቆኝ ማኖራ ሰላም ዋጋ ነው የምከራከረ
የሰጎን ፖለቲካ የህዝብ ምርጫና ግዴታ በማንኛውም ወሳኝ የታሪክ ወቅት ህዝብ በጋራም ሆነ ዜጎች በተናጠል መውሰድ ያለባቸው ታሪካዊ አቋም ይኖራል። በሚወስዱት አቋምም የራሳቸውም የሀገራቸውም ዘላቂ ዕጣ መወሰኑ የማይቀር ነው። በርግጥም አንዳንዴ ውሳኔው ከእጃቸው ሊወጣ ይችላል። የፍልስጤም ህዝብ እንግሊዝ ሲዮናውያን ወዘተ በጋራ በወሰኑት ወይም ናዚ ጀርመን ለፈጸመ በደል ፍልስጤሞችን ከፋይ ለማድረግ በመወሰናቸው ወዳጅ አልባ የሆኑት ፍልስጤማውያን ከምድራቸው ተፈናቅለው እነሆ እስከዛሬ ፍዳቸው አላበቃም። ካድዋ ወዲህ የሙሶሎኒ ጣሊያን ኢትዮጵያን ስትወርና ኋላ ቀር የተባለው ህዝብ የጣሊያንን ቅኝ ገዥነት በዝምታ እንዲቀበል ሲሰበክ ጦር ሰብቆ ታንክን መጋፈጥ እብደት ወይም ጅልነት ተብሎ ሲወገዝ ኢትዮጵያ የፈሪ ምርጫን አድርጎ አገሩን አላስወሰደም። የባንዳ መንጋ መፍላቱን ሳንረሳ ማለት ነው። የአርበኞች መስዋዕትነት ነፃ አገርን መጪው ትውልድ እንዲረከብ አስቻለ። እንግሊዝም በጣሊያን ቦታ ሊተካ ሲከጅል ጀግና ኢትዮጵያውያን እሺ እንደማይሉ ግልጽ አድርገውለት ምኞቱ በዚያው ቀርቶ ይኸው እስከዛሬ ቁሾውን ጭሙን ለመወጣት ኢትዮጵያን ለመከፋፈል ሲጥር እያየነው ነው። ህዝብ ነገ አቸናፊ ባይሆን ተነገ ወዲያ ግን ማቸነፉ አይቀሬ እንደሚሆን ግልጽ ነው። ዋናው ግን ምን አይነት ምርጫ ያደርጋል? መታገል ወይስ እጅ መስጠት የሚለው ነው። የአጼው አገዛዝ ጠንካራ ነው። ህዝብም አልተማረም አልነቃም በሚል ለስርዓቱ ዘለዓለማዊነት የሰጡት በየካቲት አብዮት አፍረዋል። ለደርግም ያደሩና በወንጀሉ የተሳተፉ የሚሸነፍ አልመስል ብሏቸው ጉድ እንደሆኑ የሚረሳ አይደለም። ለከርሳቸው ሲሉ ለወያኔ ያደሩ ወይም በዘረኝነቱ ተካፋይ በመሆን ጥቅማ ጥቅምና ፍርፋሪ ፈላጊዎች ነገ ወያኔ ሲወድቅ የሚጠብቃቸው ምን እንደሚሆን መገመት ያቃታቸው እነሱ ብቻ ናቸው። የህዝብ ውሳኔ በጋራም ሆነ በተናጠል የሀገርን ዕጣ ወሳኝ መሆኑ መታወቅ ያለበት ነው። ህዝብ ስንል ግን ማን ነው? በተለይ በአሁኑ ጊዜ ምርጦች ወይም ልሂቆች ነን ባዮች ያውም ከህዝብ ርቀው የራሳቸውን ፍላጎትና ውሱን ግምት የህዝብ ይላሉ። ህዝብ ያልመረጠውን ህዝብ መረጠው ብለው ይዋሻሉ። ወያኔ ህዝብ ሳይመርጠው 100% መረጠን ብሎ ድርቅ ያለው ውሸት በማሰማቱ የትልቅ አገር በለ ፕሬዝዳንት ነኝ ባዩ መጥቶ ይህን ውሸት ሀቅ ብሎ አስደቆለታል። ህዝብ ስንል ብዙሃኑን እንጂ ምርጦችን ወይም ባለስልጣኖችን ማለት ሊሆን አይችልም። ነውናም ህዝብ በገቢር ጫንቃውን ለችኮና ታመቻቸ ይህን የባርነት ኑሮ መርጧል ማለት ይቻላል። ያለውን ተጨባጭ ሁኔታ ሀቁ ቢመርም ባይፈለግም አይንን አፍጦ ማየት የግድ ይሆናል። ጨቋኝ በዝምታ ሆነ በማጉረግረም ከቻልነው ምርጫችን ይኸው ነው ማለት ነው። ራስ ደፍቶ ለመገዛት ማጠየቂያ ቢደረደርም ሀቁን መሰረዝ አይቻልም። አመፅ ተቀስቅሶ ግና ለድል ባይበቃም ህዝብ እየታገለ ነው ማለት ይቻላል። ሰጎን አንገቷን ባሸዋ ስትቀብር እሷ ካላየቻቸው አሳዳጆቿ የሌሉ የተነኑ ይመስላታል። የሰጎን ፖለቲካ አይንን ጨፍኖ ሀቅንም አላይ አልቀበል ማለት ነው። ታሪክን መርሳት ነው። ነጋ ጠባ በጠላት መጃጃልና ሰለባ መሆን ነው። በጦርነት ስልት መጽሐፉ ሱንዙ ጠላት ክንወቅ ራስ ክንወቅ 100 ውጊያ ብታካሄድ 100ውንም ታሸንፋለህ ብሎ ነበር። በተለይ ራስን ማወቅ ትኩረት የምንሰጠው ወይም ልንሰጠው የሚገባ ነጥብ ነው። ትግላችን ባያሌው የተጎዳው ራሳችንን ማወቅ ተስኖንና ታሪክን ረስተን እጣችንን ለሚከዱን ወይም ህዝብን ከርተው ወንጀል በህዝብ ላይ ለፈጸሙት አፋልፈን ስንሰጥ ነው። ወያኔ ለስልጣን ከበቃ በኋላ እንኳ የህዝብ ትግል መሪ አድርገን የቆጠርናቸውም ኩም ያደረጉን ያስጎዱንን ማስታወሱ በቂ ነው። የብቃት ጉድለት አንድ ነው፣ ግን ባለቆሻሻ ታሪክ የሆኑትንና ወንጀል የፈጸሙትን ሁሉ ማቀፍ ያመጣብንን መዘዝ ቀላል አለመሆኑን ማመን ያስፈልጋል። ውሻ ጭራውን ነክሶ እንደሚገባው አዙሪት ሳይሆን ያጠፋ አጠፋው ሳይል ይባስ ብሎ ወንጀሉን ክዶ ዳግም በህዝብ ደም ሊነግስ ሲነሳ ዝም ብሎ አለመቀበል በቂም አዙሪት መግባት አይደለም። ሆብለን ያቀፍናቸው ከትግል አካባቢ እንዲርቁ ሊደረግ ሲገባ በየዋህነት መሪ እየተባሉ ችሎታውም ቁርኝቱም ህዝባዊነቱም ያጥራቸውና ዶሮ ሶስቴ ሳይጮህ ያመነባቸውን ህዝብ ይከዳሉ። ለዶሮ ሲነግሩ ምጥማጥ ይሰማል እንዲሉ ለወያኔ ጥቅምና እውቀት ላለመስጠት በማሰብ እገሌ ማለቱን ትተን ብንቆይም እየበዛ ሲመጣ እሱ ማለቱ የግድ የሚሆንበት ጊዜም ይመጣል፣ መጥቷልም ማለት ይቻላል። ዴሞክራሲ የጠማው ህዝብ በጋራ ተነስቶ ፋሽስቱን ደርግ በሚታገልበት ጊዜ የዚህ አረመኔ አገዛዝ ካድሬ ገዳይ ተሿሚ የሆኑ ዛሬ በያሉበት ራሳቸውን ተቃዋሚ ብሔረተኛ ወይም የህዝብ ጥቅም ጠባቂ ነን ብለው ብቅ ቢሉ ወንጀላቸውን እቁም ነገር ሳይቆጥሩ አሁንም ለህዝብ የቆሙትን ሊያጠቁ ሲነሱ እነዚህ ጸረ ህዝብነታቸውንና ጸረ ዴሞክራሲያዊነታቸውን በገቢር ያረጋግጡ በተአምር የህዝብ ወገን የህዝብ መሪ እንዲሆኑ እድል መስጠት ስህተት ነው። ራስክን እወቅ ካልን ዘንድ የህዝብን ጎራ ከነዚህ ተባዮች ማጽዳት ያስፈልጋል። መሪንም በጥንቃቄ መምረጥ ሊከበር የማይገባውንም አለማክበር ያሻል። ከደርግ ያበሩና በግድያው የተሳተፉ ወይም ጠመንጃ በእጃችሁ ነው በሏቸው ያሉ በቀይ ሽብር አገዛዝ የተደሰቱ የታገለን ትውልድ በጅምላ የሚያወግዙ ጀግኖችን ለጣሊያን የተገዙ ባንዶች ብለው የሚከሱ አርመኒዎቹን ሟቾቹን መለስን ክንፈን የሚያሞካሹ ከስልሳዎቹ እስከ ዛሬ ሰልፋቸው ከጸረ ህዝቦችና ጸረ ኢትዮጵያ ኃይሎች ጋር የሆነውን የህዝብን ህልውና የሚክዱ በአርአያነት ሊጠቀሱና አንቱ ሊባሉም የሚችሉ አይደሉም። ህዝብን ይቅርታ ያልጠየቁ የደርግ ኢሰፓ ባለስልጣኖች፣ ወንጀለኞች እንዲሁም ወያኔዎች እንደ ተቃዋሚ በህዝብ ጎራ ሊገቡ ሊፈቀድላቸው አይገባም ማለት ነው። ይህ ቂም በቀል ሳይሆን ታሪክን አለመርሳትና ሰማዕትን ማክበር ነው። ትግልን ከጥፋት መከላከል ነው። የሰጎን ፖለቲካን ትቶ ሀቁን መቀበል መናገር ነው። ራስን ማወቅ ነው አሸናፊ ሆኖ ለመገኘት። ሰው አለ ሀገር መሬት ያለ ዘር እንዲሉ ነውና የተረከብናትን አገር ወያኔ ሲያጠፋትና አገር አልባ ሊያደርገን ሲነሳ እምብኝ ብሎ መነሳቱ መሬታችንን የወሰዱትን ማሳደዱና መምታቱ ወያኔን የጠላትም ጠላት ብሎ ድራሹን ማጥፋቱ የህዝብ ውሳኔ መሆን ይገባዋል። የተቃዋሚውና የህዝብ ጎራ ጠርቶ ይህን ቆራጥ አቋም ከያዘ የወያኔ የስልጣን እድሜ አጭር እንደሚሆን ጥርጥር የለውም። ገዢዎች ህዝብን ማታለል ጥቅማቸው እንደሆነ ሁሉ አስመሳይ ተቃዋሚዎችም ትግልን ወደ ንግድና ትርፍ ለውጠው ህዝብን ሐሰት አብኩተው ጋግረው እያጎረሱ ደንቃራ ሆነው ይቀጥላሉ። ትናንት አታለውን ዛሬም ሊደግሙ ሲነሱ ጆሮ ከሰጠናቸው ተጠያቂዎቹ እኛው ራሳችን ብቻ ነን። ከዚህ ቀደም በፍኖተ ሬዲዮ የሚከተለውን መልእክት አስደምጠን ነበር። ዛሬ ሁኔታው ጨለምለም ብሎ ሲያበሳጭና ቀቢጸ ተስፋን ሊያሰፍን ሲዳዳው አንዳንዶች የነገ የኢትዮጵያን ዕጣ ፈንታ ባዕዳን የሚወስኑ መስሏቸው ቢገኙ የሚያስገርም አይደለም። የኢትዮጵያን ዕጣ ክፍል ወሳኞቹ ባዕዳን ሳይሆኑ የኢትዮጵያ ህዝብ ነው። ይህ ህዝብ ደግሞ የወያኔን የዘር ፖለቲካ የማይቀበል በሀገሩ አንድነት የሚያምን ነው። ኢትዮጵያዊነት በሚሊዮኖች ኢትዮጵያውያን ልብ ተቀርጾ ያለ ነው። የአንድነት ኃይልም ሚሊዮኑ ኢትዮጵያዊ ነው። በመሆኑም ይህ ህዝብ ኃላፊነቱንና አገሩን አሳልፎ እስካልሰጠ ድረስ የአገሩን ዕጣ ማንም ባዳ ቅጥረኛና ተገንጣይ አይቀልድበትም። ባለው ሁኔታ በባዕድ አገር በተለይ ያሉና የባዕዳንን ድጋፍ ወይም ገንዘብ ያገኙ ክፍሎች ኢትዮጵያ ህዝብ የነገ ዕጣ በእነሱና በጡት አባቶቻቸው የሚወሰን ይመስላቸዋል። ተምረናል፣ ሊቅ ልዊቅ ሆነናል፣ ሙያነን በሚልም ሰፊውን ህዝብ ንቀው ከወዲሁ ራሳቸውን አንቱ፣ ክቡር ሊቀመንበር፣ ሚኒስቴር ወዘተ አድርገው ገምተዋል። ከንቱ ምኞት። ባዕድ አገር ያሉ ኢትዮጵያውያን ቦታና ሚዛን ልኩ የሚታወቅ ነው። ያውም ሚዛን ቦታ ከተባለ ይህም አገር ወዳዶቹን ብቻ የሚመለከት መሆኑን ማወቅም ወቅቱ ነው። የአገር ዕጣ ለባዕዳንና ቅጥረኞች ሰለባ የሚሆነው አገር ወዳድ ኃይሎች ሊተባበሩ ካቃታቸውና ግዳጃቸውንም መወጣት ከከበዳቸው ነው። መተባበር ስንልም ተገንጣይና ኢትዮጵያዊነታቸው የካዱትን ማዕከል ያደረገ ሊሆን አይችልም። በአገር አንድነት የሚያምኑና ኢትዮጵያዊነታቸውን የተቀበሉ ኃይሎች ናቸው በቅድሚያና በዋናነት መተባበር መተጋገዝ ያለባቸው። ይህ ሳይሆን ቀርቶ ባዕዳንና ቅጥረኞቻቸው የጠነሰሱብንን ሴራ የሚሳካ ከሆነ የሀገራችን ህልውና ራሱ አጠያቂ ይሆናል። የምንወስደው ምርጫና የምናደርገው ውሳኔ የሀገራችንን ህልውና የሚነካ ይሆናል የሚለው በተለይም ወዳጅና ጠላትን መለየት አቅቶን በዚያውም መፍትሄ ያልነው ጭራሹኑ ጉዳት አብዥ ሲሆን በግሃት የሚታይና ክርክርንም የማይጋብዝ ጉዳይ ይሆናል። ህብረት ከማን ጋር በሚለው የተፈጸሙ ስህተቶችን ማስታወስ ይበቃል። የወያኔ ቅጥረኞች ጋርም ህብረት ተሞክሮ ነበር፣ በግንጣዮችም ጋር እንዲሁ። መፍትሄው ድርጅት የሚባሉትን ትቶ እንዲያው መሰባሰብ ተብሎ ውዥንብር ተፈጥሯል። የአገር ጉዳይ ባይሆን አስቂኝ የሚሆነው የስደት መንግስት ምስረታ አማራጭም በዚህም ላይ የኔ አለበት ቀርቦ እስካሁንም ሊያምስ ይጥራል። ግንባር ቀደም እኛ ብቻ፣ የህዝብ ተጠሪዎች እኛ ብቻ የሚለው ጊዜ ያለፈበትም አቋም አሁንም አንዳንዶችን ይወዘውዛል። ጥሬ ጸረ ሶሻሊስትነት ሊያራግቡ የሚቀጡና አፍቅሮ አሜሪካ የሚያስጓራቸውም አሉ። የወደቀና ያለቀለትን አገዛዝ እና ስርዓት ሊመልሱ በቁማቸው የሚቃዡም አሉ። የትግሉን ትኩረት መረዳት አቅቷቸው የካቶሊኩ ጳጳስ ሳይቀር ያወገዘውን ሰው በላ ስርዓት በላያችን ሊጭኑ አንዳንዶች ይፈልጋሉ። ጋሬጣዎች በዚሁ ልክ ማን ወዳጅ ነው በሚለውም ላይ የተዛባ ግንዛቤ ሰፍኖ ኢትዮጵያን ከሚጎዱ ኃይሎች ጋር መሞዳሙዱ አልቆመም። ወያኔን ጠላት ማለት የተሳናቸው ተቃዋሚ በሉን ባዮችም አሉ። ይህ ሁሉ ትግሉን እየጎዳ እንዳለ መካድ አይቻልም። አቋም ይስተካከል መባሉ ሲያንስ ነው። ህብረት ስንልም አጋር ስንመርጥ ስህተቶች መፈጸማችን አገራችንን ሁኔታ በሚገባ መረዳትና ጠላትና ወዳጅን መለየት እንዳቃተን ጠቋሚ ነው። ይህ ስህተት መታረም አለበት፣ ካልሆነ ቢወቅቱት እንቦጭ ሆኖ ተስፋ ያስቆርጣል። ወያኔ 24 ዓመት በስልጣን የቆየው በጉልበቱና በአጋሮቹ ድጋፍ ቢሆንም በህዝብ በኩል አገሬ ወይም ሞትን ምርጫ ተግባራዊ ማድረግ ባለመቻሉ መሆኑም መታመን ያለበት ነው። በቅርቡ በአመፅና በአብዮት አምባገነኖችን ማቸነፍ የቻሉ ህዝቦች በቅድሚያ ያሸነፉት ፍርሃታቸውን ነው። ፍርሃት ያብቃ፣ በቆራት ትግል ወያኔን እናውድም።
Bye-bye.